ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የማክሰኞ የሰኔ 5 2010 ዓ.ም ምረት ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ አት ፖንቲፊክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት ሕፃናት መጫወት፣ ማጥናትና ሰላማዊ በሆነ አካባቢ የማደግ መብት አላቸው። ይህንን የሕፃናትን ተስፋ መንጠቅ ለሚፈልጉ ሰዎች ወየው ማለታቸው ተገልጿል። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ መንፈስ ቅዱስ የስብከተ ወንጌል ዋነኛው አጋዥ ነው ማለታቸው መገለጹን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ ክርስቲያናዊ ምስክርነትን መስጠት ማለት የምድር ጨውና ብርሃን መሆን ማለት ነው ማለታቸውን የሚያመለክቱ ዜናዎችን በዛሬው ዕለት ስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን ጆሮ የምናደርሳቸው ዘገባዎቻችን ይሆናሉ። በመጨረሻም ርዕሰ ሊቃነ ጳጳሳት ፍራንቼስኮ በጥር 16 2010 ዓ.ም በሎርድ በተካሄደው 52ኛው ዓለም አቀፍ የመገናኛ ብዙሃን ቀን ጉባኤ ላይ ባስተላለፉት መልእክት እውነት ነጻ ያወጣቸዋል፣ የውሸት ዜናና ጋዜጠኛ ለሰላም በሚል አርዕስት እንደነበር ቀደም ሲል መዘገባችን ይታወሳል። በዛሬው ዕለት የመጨረሻው ክፍል ዝግጅታችን እውነት ነጻ ያወጣቸዋል የዮሐንስ ወንጌል ምዕራፍ 8 ቁጥር 32 በሚል አርዕስት የቀረበውን መልእክታቸውን በድጋሜ እናስደምጣቸዋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ስርጭታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዘወትር ጠዋት በቫቲካን በሚገኘው የቅድስት ማርታ የጸሎት ቤት ለሚሰበሰቡ ቀሳውስት፣ ደናግላንና ምዕመናን መሥዋዕተ ቅዳሴን እንደሚያሳርጉ የሚታወቅ ሲሆን በዚህም መሠረት በትላንትናው ዕለት ማለትም በሰኔ 4 2010 ዓ ም የአውሮፓውያኑን የቀን አቆጣጠር በሚከተሉ የላቲን የሥርዓተ አምልኮ የቀን አቆጣጠር ደንብ መሠረት የቅዱስ ባርናባስ አመታዊ በዓል በተከበረበት ወቅት ባሳረጉት መስዋዕተ ቅዳሴ ላይ ባሰሙት ስብከት ቅዱስነታቸው እንደገለጹት በማንኛውም ስብከተ ወንጌልን በማሰራጨት ሂደት ውስጥ መንፈስ ቅዱስ ዋነኛው ተዋናይ ነው ማለታቸው ተገልጿል። ቅዱስ ወንጌልን የማብሰር ሂደት ከሌሎች የመገናኛ አይነቶች ጋር ተመሳሳይ የሆነ ጉዳይ አለመሆኑን በመግለጽ ስብከታቸውን የቀጠሉት ቅዱስነታቸው ቅዱስ ወንጌልን የማብሰር ሂደት በመንፈስ ቅዱስ ድጋፍ የሚከናወን በመሆኑ የተነሳ ልብን የመቀየር ኃይል አለው ብለዋል። አንዳንድ ጊዜ በጣም ምርጥ የሚባሉ ሐዋርያዊ ተግባራትን የማከናወኛ እቅዶች ቢኖሩም እነዚህን ምርጥ የተባሉ ሐዋርያዊ እቅዶች በራሳቸው ልብን የመለወጥ ኃይል ወይም ብቃት እንደሌላቸው በመግለጽ ስብከታቸውን የቀጠሉት ቅዱስነታቸው እነዚህ እቅዶች በራሳቸው ወደ ግብ እንድናመራ የሚያደርጉን ናቸው እንጂ በራሳቸው ወደ ግብ መስመር የሚመሩን መሳሪያዎች ግን አይደሉም ብለዋል። ቅዱስነታቸው ይህንን ሐሳባቸውን ለማጠናከር በማሰብ የሚከተለውን ብለዋል። ኢየሱስ እኛን ፈታኝ በሆነ ሁኔታ ውስጥ ብቻችንን አይደለም የሚልከን፣ በፍጹም እንዲህ አያደርግም። ነገር ግን የሚልከን ከመንፈስ ቅዱስ ጋር ነው እንጂ። ይህም የብርታታችን ምንጭ ነው። ከብርቱ ወንጌላዊ በስተጀርባ ያለው የሰው ልጅ ድፍረት አይደለም። በፍጹም እንዲህ አይደለም። ብርታትን የሚሰጠንና ወደፊት እንድንጓዝ የሚያደርገው መንፈስ ቅዱስ ነው ማለታቸው ተገልጿል። ርዕሰ ሊቃነ ጳጳሳት ፍራንቼስኮ አገልግሎት ሁለተኛው ቅዱስ ወንጌልን የማብሰር ሂደት ገጽታ አድርገው እንደሚመለከቱ የሚታወቅ ሲሆን እንዲያውም ቅዱስነታቸው ይህንን በተመለከተ የሚከተለውን ብለዋል። በቤተ ክርስቲያን ውስጥ አገልግሎትን ወይም ስኬትን የሚፈልግ አንድ ሰው ቅዱስ ወንጌልን ምንም እንደማያውቅ የሚያሳይ ምልክት ነው። የሚያዝ ሰው በራሱ የሚያገለግል ሰው ሊሆን ይገባዋል የሚል ከፍተኛ አቋም እንዳላቸው ይታወቃል። ቅዱስነታቸው ይህንን በተመለከተ ደግሞ የሚከተለውን ብለዋል።
Noi possiamo annunciare cose buone, ma senza servizio non è annuncio.
መልካም የሆኑ ነገሮችን መናገር እንችል ይሆናል። አገልግሎት ካልታከለበት ግን ስብከተ ወንጌል ነው ልንል በፍጹም አንችልም።
Sembra ma non è.
ስብከተ ወንጌል ሊመስል ይችል ይሆናል ነገር ግን አይደለም።
Perché lo spirito non solo ti porta avanti a proclamare le verità del Signore e la vita del Signore, ma ti porta anche dai fratelli, dalle sorelle per servirli.
ምክንያቱም መንፈስ ቅዱስ የጌታን እውነታዎችና የጌታን ሕይወት ለማወጅ ብቻ ሳይሆን ወደፊት የሚመራን ነገር ግን በተጨማሪም ትናንሽ በሚባሉ አገልግሎቶች ሳይቀር ወንድሞቻችንንና እህቶቻችንን እንድናገለግል ያደርገናል።
È brutto quando si trovano evangelizzatori che si fanno servire e vivono per farsi servire. È brutto. Saranno come i principi dell'evangelizzazione.
ለማገልገል የተላኩ ወንጌላውያን የሚባሉ ሰዎች በሌሎች ሰዎች ሲገለገሉ ማየት በጣም የሚያሳዝን ነገር ነው። የስብከተ ወንጌል ንጉስ ይሆናሉ? ይህም በጣም የሚያሳዝን ሁኔታ ነው ብለዋል። ርዕሰ ሊቃነ ጳጳሳት ፍራንቼስኮ የስብከተ ወንጌል አገልግሎት በነጻ የሚሰጥ አገልግሎት መሆኑ ደግሞ የወንጌላዊነት ሦስተኛው የመገለጫ ገጽታ እንደሆነ የጠቀሱ ሲሆን ምክንያቱም ማንም ቢሆን በራሱ ብርታት ታግዞ የዳነ ሰው ባለመኖሩ የተነሳ እንደሆነ ገልጸው ቅዱስ ወንጌል በነጻ የተቀበላችሁን በነጻ ስጡ በማለት እንደሚናገር ቅዱስነታቸው አስተውሰዋል። ይህንን በተመለከተ ደግሞ የሚከተለውን ብለዋል።
Tutti noi siamo stati salvati gratuitamente da Gesù Cristo.
ሁላችንም በኢየሱስ ክርስቶስ አማካይነት በነጻ ነው የዳነው።
E poi dobbiamo dare gratuitamente. Gli agenti pastorali di evangelizzazione devono imparare questo. La loro vita deve essere gratuita, a servizio, all'annuncio, portate dallo Spirito.
ስለዚህ እኛም በነጻ መስጠት ይገባናል። ሐዋርያዊ ተግባሮችን የሚያከናውኑ ወንጌላውያን ይህንን የግድ ሊማሩ ይገባል። ሕይወታቸውን በነጻ በአገልግሎት በማብሰርና በመንፈስ ቅዱስ ዳግም በመወለድ ሊያከናውኑ ይገባል።
La propria povertà li spinge a aprirsi allo spirito.
ግላዊ የሆነ ድህነታቸው ራሳቸውን ለመንፈስ ቅዱስ እንዲከፍቱ ያስገድዳቸዋል ካሉ በኋላ ለእለቱ ያዘጋጁትን ስብከት አጠናቀዋል። አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የማክሰኞ የሰኔ 5 2010 ዓ.ም ተምረት እለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቺስኮ ክርስቲያናዊ ምስክርነት መስጠት ማለት የምድር ጨውና ብርሃን መሆን ማለት ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ፍራንቺስኮ ይህንን ቀደም ሲል ያስደመጥናችሁን ቃል የተናገሩት በዛሬው ዕለት ማለትም በሰኔ 5 2010 ዓ.ም በቫቲካን በሚገኘው በቅድስት ማርታ የጸሎት ቤት ባሳረጉት መስዋዕተ ቅዳሴ ላይ ባሰሙት ስብከት እንደነበረ ለመረዳት የተቻለ ሲሆን ክርስቲያኖች ክርስቶስን በመመስከር ሂደት ውስጥ ለራሳቸው ጥቅምና ዝና ብለው ሳይሆን ነገር ግን እንደ ጨውና እንደ ብርሃን በመሆን ማከናውን ይገባቸዋል ካሉ በኋላ ክርስቲያናዊ ምስክርነት መስጠት ማለት ሌሎች ሰዎችን ማነጽ ማለት ነው እንጂ ራሳችንን የምናስተዋውቅበት መድረክ ግን ሊሆን አይገባም ብለዋል። ክርስቲያኖች የተጠሩት ቀለል ባለ መልኩና ሊለመድ በሚችል መልኩ እለት በእለት ቅድስናን የሚገልጹ ባህሪያትን ለማንጸባረቅ እንደሆነ በመግለጽ ስብከታቸውን የቀጠሉት ቅዱስነታቸው በተጨማሪም ክርስቲያናዊ የሆነ ምስክርነት መስጠት ማለት ኢየሱስ ያሳየንን አብነት በመከተል ነፍሳችንን በመስዋዕትነት መስጠት ማለት እንደሆነም ቅዱስነታቸው ጨምረው ገልጸዋል። በሌላ በኩል ደግሞ ክርስቶስን የሚያመላክቱ ተግባራትን በእለት ተእለት ተግባራችን ከእንቅልፋችን ስንነቃ ሥራ ስንሰራ ወደ አልጋችን ስንሄድ ሳይቀር በመናከናውናቸው ጥቃቅን ተግባራት ኢየሱስን መመስከር እንደሚቻል የገለጹት ቅዱስነታቸው ምንም እንኳን እነዚህ ተግባራት ትናንሽ የሆኑ ተግባራት የሚመስሉ ቢሆንም ነገር ግን ተአምራት የሚከናወኑት በእየለቱ በመናከናውናቸው ጥቃቅን ነገሮች ጋር በተያያዘ መልኩ ነው ብለዋል። የአንድ ክርስቲያን ምስክርነት መሰረቱን በትህትና ላይ ሊያደርግ እንደሚገባ የገለጹት ቅዱስነታቸው ይህም ማለት ልክ እንደ ጨውና እንደ ብርሃን በቀላሉ መገኘት ማለት ነው ካሉ በኋላ ይህንን በተመለከተ ደግሞ የሚከተለውን ብለዋል።
sale per gli altri, luce per gli altri, perché il sale non si saporisce se stesso, sempre al servizio. La luce non illumina se stesso, sempre al servizio.
ለሌሎች ሰዎች ጨው ለሌሎች ሰዎች ብርሃን መሆን ምክንያቱም ጨው ለራሱ ጣዕም አይሰጥም ነገር ግን የሚያገለግለው ሌሎችን ነው ብርሃን ለራሱ አያበራም ነገር ግን ለሌሎች ብርሃን ይሰጣል የገበያ ማዕከላት የጨው ንግድ የሚያከናውኑት ወይም ጨው የሚሸጡት በብዛት በቶን በሚለካ መልኩ አይደለም ጨው ራሱን አያስተዋውቅም ምክንያቱም ራሱን አያገለግልምና ሌሎችን ለማገልገል መኖር ለሌሎች ጣዕም ለመስጠት ይኖራል ይህም ቀላል የሆነ ምሳሌ ነው ማለታቸውን ለመረዳት ተችሏል። በተጨማሪም ክርስቲያናዊ ምስክርነት መስጠት ማለት ለሌሎች ብርሃን መሆን ማለት ነው ሰዎች በጨለማ ውስጥ በሚሆኑባቸው ጊዜያት ሁሉ ለነርሱ ብርሃን መስጠት ማለት ነው በማለት ስብከታቸውን የቀጠሉት ቅዱስነታቸው ይህንን በተመለከተ ደግሞ ቅዱስነታቸው የሚከተለውን ብለዋል።
Signore ci dice così. Ma tu sei sale, tu sei luce.
ጌታ እናንተ ጨው ናችሁ እናንተ ብርሃን ናችሁ ይለናል። ይሁን እንጂ ሌሎች ሰዎች አምላክን እንዲያዩትና እንዲያከብሩት ይህንን አድርጎ ምንም አይነት ስጦታ ላታገኙ ትችሉ ይሆናል።
Noi quando mangiamo non diciamo "Ah, buono il sale". No. Buona la pasta, buona la carne. Buona. Non diciamo buono il sale.
مجب በምንመገብበት ወቅት በውስጡ ያለውን ጨው አናመሰግንም። ነገር ግን በአንጻሩ ይህ ፓስታ ወይም ይህ ስጋ እንዴት ጥሩ ነው ነው የምንለው።
Di notte quando andiamo per casa non diciamo buona la luce, no. Ignoriamo la luce, ma viviamo con quella luce che illumina. Questa è una dimensione che fa che noi cristiani siamo come anonimi nella vita.
በምሽት ወደ አልጋችን በምንሄድበት ወቅት ያ ብርሃን በጣም ጥሩ የሆነ ብርሃን ነው አንልም። ብዙን ጊዜ እኛ ብርሃንን ችላ እንላለን። ነገር ግን እኛን የሚያደምቀው ብርሃን ነው። ይህም ክርስቲያኖች ማንነታቸው ያልታወቀ ምስክሮች እንዲሆኑ ያነሳሳቸዋል ካሉ በኋላ ለዕለቱ ያዘጋጁትን ስብከት አጠናቀዋል። ክብራንና ክብራት አድማጮቻችን በማስከተል ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚለው ሳምንታዊ ዝግጅት ፈንታ በዛሬው ዕለት ርዕሰ ሊቃነ ጳጳሳት ፍራንቸስኮ በጥር 16 2010 ዓ.ም በሎርድ በተካሄደው 52ኛው ዓለም አቀፍ የመገናኛ ብዙሃን ቀን ጉባኤ ላይ ያስተላለፉትን መልእክት እውነት ነጻ ያወጣቸዋል የውሸት ዜናና ጋዜጠኛ ለሰላም በሚላርስት የሰፈረውን መልእክት እናስደምጣቸዋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ተራ ቁጥር 3 እውነት ነጻ ያወጣቸዋል። የዮሐንስ ወንጌል ምዕራፍ 8 ቁጥር 32 በተንኮላዘል ቋንቋ የሚደረጉ ባለማቋረጥ የሚነዙ ዜናዎች የኛን ውስጣዊ ህይወት በበበከል ህይወታችንን ያጨልሟታል። ደስታዬ ውስኪ እንደ ጎርጎሮሳውያኑ የቀናቆጣጠር ከ1821 እስከ 1881 ዓመተ ምህረት የኖረ የራሻ ሀገር ተወላጅ የሆነ አጫጭር ታሪኮችን ልቦለዶችን በመጻፍ የሚታወቅ ጻፊ የነበረና በ59 ዓመቱ ከዚህ ዓለም በሞት የተለየ ሰው ነበር። ይህ ደስታዬ ውስኪ የተባለ ሰው በዚህ ረገድ የነበረው ግምገማ የሚያስደምም ነበር። እንዲያውም እንዲህ ይል ነበር፣ ለራሳቸው የሚዋሹና የራሳቸውን ውሸቶች የሚያዳምጡ ሰዎች በእውነት ዓለም ውስጥ ወይም በዙሪያቸው ያለውን እውነቶች መለየት አይችሉም። በዚህም የተነሳ ለራሳቸው ሆነ ለሌሎች ያላቸው አክብሮት ለይተው ማወቅ በፍጹም አይችሉም። አክብሮት ከሌላቸው ደግሞ ማፍቀር ያቆማሉ፣ ፍቅር በማጣታቸው የተነሳ ደግሞ ይረበሻሉ። ከዚህ የመረበሽ ስሜት ለመውጣት ደግሞ የተለያዩ ዓለማዊ የሆኑ ፍላጎቶችንና ጊዜያዊ የሆኑ ደስታዎችን ያድናሉ። በዚህም ምክንያት እንስሳዊ በሆነ መልኩ በክፉ ነገሮች ውስጥ ይዘፈቃሉ፣ ራሳቸውንና ሌሎችን የመዋሸት ተግባራቸውን አጠናክረው ይቀጥላሉ ይለናል። ደስታዬውስኪ የካራማዞቭ ወንድም በሚል አርዕስት ከጻፈው መጽሐፍ ክፍል 2 ቁጥር 2 ላይ የተወሰደ። ታዲያ እንዴት ነው ራሳችንን መከላከል የምንችለው? የሐሰት ዜናዎች ከሚፈጥሩብን በሽታዎች ለመፈወስ የሚያግዘን ፍቱን የሆነ መድኃኒት በእውነት መንጻት ብቻ ነው። በክርስትና እምነት እውነት ማለት ጽንሰ ሐሳባዊ በሆነ መልኩ ነገሮች እውነት ይሁኑ ወይም ደግሞ ሐሰት መሆናቸውን ወይም አለመሆናቸውን ለመለየት የሚረዳ ውሳኔ ማድረግ ብቻ ማለት አይደለም። እውነት ማለት ተደብቀው የቆዩ ነገሮችን ማጋለጥ ማለት ብቻም አይደለም። እውነት መላው ሕይወታችንን ይመለከታል። እውነት በመጽሐፍ ቅዱስ ውስጥ የድጋፍ፣ የኅብረትና የመተማመን ምልክት በመሆን የሃይማኖት መገለጫ ምንጭ የሚል ስሜት አለው። እውነት እንዳንወድቅ የሚረዳን ምርኩዛችን ነው። በዚህ አንጻራዊ ግንኙነት ብቸኛው አስተማማኝና እምነት የሚጣልበት እውነት አንድና አንድ ብቻ ነው። በእርሱም ላይ እምነት መጣል እንችላለን፣ እርሱም እግዚአብሔር ብቻ ነው። ለዚህም ነው ኢየሱስ እኔ እውነት ነኝ የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ያለውም በዚህ ምክንያት የተነሳ ነው። እውነትን በተደጋጋሚ ማግኘት የምንችለው በራሳችን ሕይወት ውስጥ በታማኝነት ስንለማመደውና በአንዱ በሚወደን ስንታመን ብቻ ነው። እውነት ነጻ ያወጣችኋል። የዮሐንስ ወንጌል ምዕራፍ 8 ቁጥር 32 እንደሚለው ነጻ ሊያወጣን የሚችለው ይህ ብቻ ነው። ቃላቶቻችንና ተግባሮቻችን እውነት ትክክለኛና የታመኑ ከሆኑ ከሐሰት ነገሮች ነጻ መሆንና መልካም ግንኙነት ለመፍጠር መሞከር የሚሉ እነዚህ ሁለት የሕይወት ንጥረ ነገሮችን እናገኛለን። እውነትን ለይተን ለማወቅ ኅብረት ለመፍጠር የሚያስችሉንን ማንኛቸውንም ነገሮች በቅድሚያ ማበረታታትና መልካም ስነ ምግባራትን በማስተዋወቅ ሊከፋፍለን ብቻችንን ሊያደርገንና ሊቃወመን የሚችሉ ነገሮችን ሁሉ ለመዋጋት እንችላለን። ስለዚህም እውነት ውጫዊ በሆኑ ጫናዎች የሚገኝ ነገር ሳይሆን ነገር ግን በሰዎች መካከል ከሚደረግ ነጻ ግንኙነትና እርስ በርስ ከመደማመጥ ሊመጣ ይገባዋል። እውነትን መፈለጋችን መቼም ቢሆን ልናቆም አንችልም። ነገር ግን እውነታዎችን ለመግለጽ ስንሞክር እንኳን ውሸት ሁልጊዜም ወደ ውስጥ ሊገባ ይችል ይሆናል። በእርግጥ እንከን የሌለበት ሙግት ሊካድ ወደ ማይችል እውነታዎች ውስጥ ሊጥል ይችላል። ነገር ግን ሌላውን ለመጉዳትና ሌሎችን ለማዋረድ ጥቅም ላይ ቢውል ትክክል ሆኖ ይታይ ይሆናል፣ ነገር ግን እውነት አይደለም። የአንድን አረፍተ ነገር እውነታነት ከፍሬው መመልከት ይቻላል። ጥልን የማይፈጥር ከሆነ፣ ልዩነትን የማያባብስ፣ ሰው ሥራ እንዲፈታ የማያበረታታ ከሆነ ወይም ደግሞ በሌላ በኩል ገንቢ የሆነና የዳበሩ አስተሳሰቦች ወደ ገንቢ ውይይትና መልካም ውጤቶች የሚቀየሩና ውጤታማ የሆነ ፍሬ እንዲያፈራ የሚያደርጉ ከሆነ እነዚህን በመመልከት ብቻ የአንድ አረፍተ ነገር እውነተኛነትን ማረጋገጥ ይቻላል። ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በጥር 16 2010 ዓ ም በሎርድ በተካሄደው 52ኛው ዓለም አቀፍ የመገናኛ ብዙሃን ቀን ጉባኤ ላይ ያስተላለፉት መልእክት እውነት ነጻ ያወጣቸዋል የውሸት ዜናና ጋዜጠኛ ለሰላም በሚል አርዕስት ያስተላለፉትን መልእክት አንቀጽ 3 ላይ እውነት ነጻ ያወጣቸዋል በሚል አርዕስት የተቀመጠውን መልእክታቸውን ነበር ያስደመጥናችሁ። የዚህን መልእክት የመጨረሻው ክፍል በሚቀጥለው ዝግጅታችን እናስደምጣችኋለን። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።